Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 19 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተንን።
የህዳሴ ግድብ ግንባታ በተያዘለት እቅድ መሰረት እየተካሄደ መሆኑን ሚኒስትሩ አስታወቁ።
የህዳሴ ግድብ በሀገራችን ትልቅ ምዕራፍ የከፈተ ነው። ሲጀመር በአፍሪካውያን አቅም የማይቻል የሚመስለውን ትልቅ ኢንፍራስትራክቸር በራስ አቅም ለመስራት ስራ መጀመራችን አንድ ራሱን የቻለ ትልቅ እንደምታ ነው።
ዶክተር ስለሺ በቀለ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ናቸው። ዝርዝሩን በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጅት፣
ኮንጎ ዲሞክራቲክ ሪፑብሊክ ውስጥ የደረሱበት ጠፍቶ የከረመ የሁለት የተባበሩት መንግስታት መርማሪዎች የሰብአዊ መብት መርማሪዎችና የአስተርጓሚያቸው አስከሬኖች መገኘታቸው ተገለጸ። ደቡብ አፍሪቃዊው ጸረ ዘረኛ ስርዓት ታጋይ አህመድ ካትራዳ በ87 ዓመት ዕድሜያቸው አረፉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሳቸው የቀደሙት ፕሬዚደንት ባራክ ኦባማ አከናውነው የነበሩትን የተፈጥሮ አካባቢ ጥበቃን የተመለከቱ ስራዎች የሚያፈርሱ ትዕዛዞችን አሁን ይፈርማሉ የሚሉትን ይዘናል።
የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አሁን
ኮንጎ ዲሞክራሲያዊት ሪፑብሊክ ማዕከላዊ ክፍለ ግዛት ውስጥ የደረሱበት ጠፍቶ የከረመው የሁለቱ የተባበሩት መንግስታት ድርጅት የሰብአዊ መብት ረገጣ መርማሪዎችና የአስተርጓሚያቸው አስክሬኖች ተገኙ ተባለ። የኮንጎ መንግስት ቃል አቀባይ ላምበርት መንዲ ለቪኦኤ በሰጡት ቃል አስክሬኖቹ ምናልባት ስለ ሰብአዊ መብት ረገጣዎች በመከታተል ላይ ሳሉ በወሩ አጋማሽ የጠፉት ማይክል ሻርፕ እና ዛይዳ ካታላን የተባሉት ኤክስፐርቶችና የአስተርጓሚያቸው አስክሬኖች ካሳይ ክፍለ ግዛት ሞዮ ወንዝ አጠገብ መገኘታቸውን የገለጹት ማይክል አሜሪካዊ ሲሆኑ ካታላን ደግሞ ስዊድናዊት ናቸው። የካታላን አንገታቸው ተቀልቶ እንደተገኙ ነው የመንግስቱ ቃል አቀባይ ያመለከቱት። ሁለቱ ከክፍለ ሀገሩ ዋና ከተማ አቅራቢያ በሚገኝ መንደር ተፈጽሟል ስለተባለ የሰብአዊ መብት ረገጣ እንዲመረምሩ በተባበሩት መንግስታት ድርጅት የተላኩ ነበሩ። መርማሪዎቹ ከሁለት ሳምንታት በፊት ከኮንጓዊው አስተርጓሚያቸውና ከመኪና ሹፌራቸው እንዲሁም ከሁለት ማንነታቸው ያልታወቀ ሞተር ብስክሌተኞች ጋር ሆነው ከጠፉበት ጊዜ አንስቶ የድርጅቱ የኮንጎ ሚሽን ፍለጋ ሲያካሄድ ቆይቷል። ለግድያው እስካሁን ኃላፊ ነኝ ያለ ወገን የለም። የሾፌሩና የሌሎቹን ሁለት ሰዎች ያሉበትን ለማግኘት ፍለጋው እንደቀጠለ መሆኑም ተነግሯል።
የቀድሞውን የደቡብ አፍሪካ ዘረኛ ስርዓት ሲታገሉ የኖሩት አህመድ ካትራዳ አረፉ። ካትራዳ ከኔልሰን ማንዴላ ጋር ሮቢን ደሴት ላይ በእስር ማቀዋል። ካትራዳ ያረፉት በ87 ዓመት ዕድሜያቸው ነው። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለ፣ አዳነች ፍሳይ ታቀርበዋለች።
አህመድ ካትራዳ በሀገራቸው ደቡብ አፍሪካ እኩልነት እንዲኖር መታገል የጀመሩት ገና ልጅ እያሉ ነው። በ12 ዓመት ዕድሜያቸው ዘረኛውን መንግሥት የሚቃወም የወጣት ኮሚኒስቶች ማኅበር አባል ሆኑ። በ17 ዓመት ዕድሜያቸው በትውልድ ህንድ ደቡብ አፍሪካውያን ላይ የተደነገጉ ዘረኛ ሕጎችን በመቃወማቸው ታሰሩ። እንደ አውሮፓ አቆጣጠር በ1964 ዓ.ም ኔልሰን ማንዴላና ወልተር ሲሱሉ ከሚገኙባቸው ስድስት ሌሎች ጋር የውህዳን ነጮች ህግ ለማሰናከል በመሞከር ተግባር ተከሰው ዕድሜ ይፍታህ ተፈረደባቸው። ካትራዳ ከማንዴላና ሌሎች 18 ሰዎች ጋር ለ26 ዓመታት ያህል በእስር ቆዩ። እንደ አውሮፓ አቆጣጠር በ1994 ዓ.ም የመጀመሪያው የሀገሪቱ ጥቁር ፕሬዚደንት የሆኑት ኔልሰን ማንዴላ የሀገሪቱ አባት ተደርገው እንደሚታዩ የሚታወቅ ነው። ማንዴላ እንደ አውሮፓ አቆጣጠር በ2013 ዓ ም ባረፉበት ወቅት ካትራዳ ስለ ግንኙነታቸው እንባ እየተናነቃቸው ተናግረው ነበር።
ወልተር ሲሲሉ ሲሞቱ አባቴን አጣው፣ አሁን ደግሞ ወንድሜን አጣው። ሕይወቴ ባዶ ሆኗል። ማን ጋር እንደሚሄድም አላቅም።
ካትራዳ እንዳረፉ ኦፊሴላዊ የቀብር ስነ ስርዓት እንዲደረግ ሰንደቅ ዓላማዎች በመላ ሀገሪቱ ዝቅ ብለው እንዲሰቀሉ ፕሬዚደንት ጃኮብ ዙማ አዘዋል። የኔልሰን ማንዴላ ተቋም ኃላፊ ሴሎ ሃታንግ ካትራዳ ለማንዴላ ከጓደኛ በላይ ነበሩ ብለዋል።
ማንዴላ ስሳሳት መሳሳቴን ሊነግሩኝ በሚችሉ ጓደኞች ተከብቤያለሁ ብለዋል። ካትራዳ ታዲያ ማንዴላ ሲሳሳቱ መሳሳታቸውን ከሚነግሯቸው ጓደኞቻቸው አንዱ ነበሩ።
ማንዴላ ፕሬዝደንት በነበሩበት ወቅት ካትራዳ ከፍተኛ የፖለቲካ አማካሪያቸው እንዲሆኑ ሾመዋቸው ነበር። ካትራዳ ወደ ኋላ የመልካም ምግባር ድምጽ ሆነው ቀጥለዋል። ባለፈው ዓመት በጻፉት ግልጽ ደብዳቤ በዙማ ላይ ይንጸባረቅ የነበረውን የሙስና ቅሌትን መሰረት በማድረግ ከስልጣን እንዲወርዱ ምክረ ሐሳብ አቅርበዋል። ውድ ጓድ ፕሬዝደንት፣ የርሶ በፕሬዝዳንትነት መቀጠል በሀገሪቱ መንግስት ላይ አመኔታ የማጣት ቀውስን የሚያባብስ አይመስሎትም? ይላል ግልጽ ደብዳቤያቸው። ሃታንግም ደቡብ አፍሪካውያን የካትራዳን መርሆች በመከተል እንዲያስቧቸው ጥሪ አቅርበዋል። ካትራዳ ነገ ረቡዕ በሙስሊም ስነ ስርዓት መሰረት የቀብር ስነ ስርዓታቸው ይፈጸማል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የስለላ ኮሚቴ የዚህን ሳምንት ስብሰባዎቹን ሰርዟል። የኮሚቴው ሊቀመንበር ዴቪድ ኑኔስ ሩሲያ በፕሬዝደንታዊ ምርጫ ውስጥ ስለፈጸመችው ጣልቃ ገብነት ኮሚቴው ከያዘው ምርመራ ራሳቸውን እንዲያገሉ ከዲሞክራቶች በኩል የሚደረገውን ውትወታ ውድቅ ባደረጉበት በዚህ ወቅት መሆኑ ነው። ኑኔዝ ባልደረባቸው አንጋፋው ዲሞክራት የምክር ቤት አባል አዳም ሺፍ ከስልጣን ይውረዱ ብለው በመጠየቅ ያወጡትን መግለጫ ተከትሎ ሲናገሩ ይሄ የፖለቲካ ነገር ነው። ሰው እዚህ አካባቢ ብዙ ነገር ይላል፣ ምንም አይደለም፣ ፖለቲካ ስለሆነ ነው። ደግሞም ስለምንስ ብዬ ነው ከዚህ ምርመራ ራሴን የማገለው ብለዋል። ዲሞክራቱ የኮሚቴው አባል አዳም ሺፍ ባወጡት መግለጫ ለበርካታ ዓመታት ከኮሚቴው ሊቀመንበር ጋር በጥሩ ትብብር ሰርቻለሁ፣ በቀላሉ የተናገርኩት ነገር ሳይሆን ምርመራው በሳቸው ሊቀመንበርነት ከተመራ በትክክል አይካሄድም የሚል ጥርጣሬ ሕዝቡ ካደረበት በምርመራው በራሱ ላይ ለመተማመን ያዳግታል በማለት ነው ሲሉ አስረድተዋል። ሪፑብሊካኖች ደግሞ ለኮሚቴው ሊቀመንበር ዴቪን ኑኔዝ ድጋፍ ሰጥተው እየተሟገቱ ናቸው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከእርሳቸው የቀደሙት ፕሬዚደንት ባራክ ኦባማ አከናውነዋቸው የነበሩ የተፈጥሮ አካባቢ ጥበቃን የሚመለከቱ ስራዎችን የሚያፈርሱ ትዕዛዞችን ዛሬ ይፈርማሉ ተብሎ እየተጠበቀ ነው። የኦባማ ውርስ የሆኑትን በርካታ መመሪያዎችን እና ድንጋጌዎችን የመቀልበስ ስራዎችን የሚያስጀምሩትን ትዕዛዞች ፕሬዚደንት ትራምፕ የሚፈርሙት በአካባቢ ጥበቃ መስሪያ ቤት ውስጥ በአካል ተገኝተው ነው። ይህ የትራምፕ እርምጃ የዩናይትድ ስቴትስን የከርሰ ምድር የነዳጅ ዘይት ምርት እንቅስቃሴ የሚያጠናክርና የሚያፋጥን፣ የኤነርጂና የኤሌክትሪክ ዋጋን የሚቀንስ፣ አገልግሎቱ ንጹሕና አስተማማኝ እንዲሆን የሚያደርግ፣ የሀገሪቱን ምጣኔ ሀብት የሚያነቃቃና ስራን የሚፈጥር እንደሚሆን ቃል አቀባያቸው ሻውን ስፓይሰር ዛሬ ረፋድ ላይ በሰጡት መግለጫ ተናግረዋል። ይህንን የትራምፕን እርምጃ የተፈጥሮ አካባቢ ጥበቃ ተሟጋቾች በብርቱ እየነቀፉ ናቸው። እርምጃው ሀገሪቱን ፍጹም በተሳሳተ አቅጣጫ ይወስዳታል ሲሉ ሲየራ ክለብ የሚባለው የአካባቢና የተፈጥሮ ጥበቃ ተከራካሪ ቡድን መሪ ሌና ሞፊት ውግዘታቸውን አሰምተዋል። ይሁን እንጂ የትራምፕ የዛሬ እርምጃ አካባቢ ጥበቃ ባለስልጣኑ ፍጹም ተግባሩ ወደ ሆነው ንጹህ አየርና ንጹህ ውሃን የመጠበቅና የመንከባከብ ስራው ይመልሰዋል ሲሉ አንድ የዋይት ሀውስ ባለስልጣን ትናንት ለጋዜጠኞች ተናግረው ነበር።
የኢራቅ የጦር ሰራዊትና በዩናይትድ ስቴትስ የሚመራው ህብረት ሞሱል ውስጥ እስላማዊ መንግስት ነኝ በሚለው ቡድን ላይ በሚያካሂዱት ውጊያ የሚከተሉትን ስልት እንዲገመግሙ የተባበሩት መንግስታት የሰብአዊ መብቶች ከፍተኛው ኮሚሽነር አሳሰቡ። ጽንፈኞቹ ተዋጊዎች ሲቪሎቹ ለጥቃት እንዲጋለጡ በሚያጠምዱት ወጥመድ ውስጥ እንዳትገቡም መጠንቀቅ አለባችሁ ሲሉ አስጠንቅቀዋል። ዛይድ ራአድ አልሁሴን ዛሬ ባወጡት መግለጫ በአይሲል ላይ የሚካሄዱ ጥቃቶች በተለይ ብዛት ያላቸው ሲቪሎችን እንደ መከላከያ ጋሻ እንደሚጠቀምባቸው በግልጽ ስለሚ ስለሚታወቅ በህዝብ ላይ ትልቅ ጉዳት ሊያስከትል እንደሚችል አስረድተዋል። የተባበሩት መንግስታት እንዳስታወቀው ከየካቲት እንደ አውሮፓውያን አቆጣጠር ነው 17 እስከ መጋቢት 22 በነበረው ጊዜ ውስጥ ምዕራብ ሞሱል ውስጥ ቢያንስ 307 ሰዎች ሲገደሉ 273 ቆስለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን የማክሰኞ መጋቢት 19/2009 ዓ.ም ስርጭት ነው እያደመጣችሁ ያላችሁት። ስርጭታችንን የምትከታተሉባቸው የስርጭት መስመሮቻችን መጠነኛ ለውጥ አላቸው። በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ ላይ ታገኙናላችሁ። በናይል ሳትም ቪኦኤ 24 ላይ አለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ የተለያዩ ስርጭቶቻችንንና ፕሮግራሞቻችንን ማግኘት ትችላላችሁ። በጽሑፍም በድምፅም በቪዲዮም እንደዚሁም በፌስቡክ እና በትዊተር አት ቪኦኤ አምሃሪክ እና ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን አንሸራሽሩ። ቪኦኤ ዶት ሆርን ዶት ሞቢአይ ላይ አለን። በተጨማሪም በኦዲዮ ናው ስርጭቶቻችንን መከታተል ትችላላችሁ።
በደቡብ ክልል አርሶ አደሮች በመንገድ ስራ ምክንያት ተፈናቀሉ።
በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ወደ ሰዎቹ ማሳ ገባ። ያለውን ሰብል በሙሉ አወደመ።
ሁለት ቤተሰብ ነው ማስተዳድረው። ይህን ተንከራተተኝም በመንገድ ላይ አሁን አራተኛ አመት በአየር ላይ አራተኛ አመት አሁን ልንጨርስ ነው።
ጉዳት ከደረሰባቸው አርሶ አደሮች የአንዱን ድምፅ ነው የሰማችሁት። የመንገዶች ባለስልጣን ምላሽ ሰጥቷል።
በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል። ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚልም ጥያቄ ተነስቷል። ያም ጥያቄ በሚቀርብልን የካሳ ግምት መሰረት በቀጣይ የሚፈጸም ነው የሚሆነው።
አቶ ሳምሶን ወንድሙ የመንገዶች ባለስልጣን የኮሚኒኬሽንስ ዲሬክተር ናቸው። ዝርዝር ዘገባ አለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የህዳሴ ግድብ ግንባታ በተያዘለት እቅድ መሰረት እየተካሄደ መሆኑን የውሃ የመስኖና የኤሌክትሪክ ኃይል ሚኒስትሩ አስታውቀዋል። የግድቡ ግንባታ 56 ከመቶ መጠናቀቁንና ሁለቱ ሞተሮች ደግሞ በአንድ ዓመት ጊዜ ውስጥ 750 ሜጋዋትስ ማመንጨት ሊጀምሩ እንደሚችሉ ሚኒስትሩ ዶክተር ስለሺ በቀለ ለአሜሪካ ድምፅ ገልጸዋል። ዶክተር ስለሺ በቀለን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
በአባይ ወንዝ ላይ የሚካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተጣለበት ስድስተኛ ዓመት በተለያዩ ስነ ስርዓቶች እየተከበረ ነው። ከዚህ አንጻር እንደ ስኬት የሚታወሱ የሚጠቀሱ ተግባራት በርካታ መሆናቸውን የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለ ተናግረዋል። ግንባታውን አስመልክቶ ሐሳብ የሚያፈልቀውን የኢትዮጵያ ብሔራዊ የባለሙያዎች ቡድን በሰብሳቢነት የመሩት በዚህ ዓመት መጀመሪያ ደግሞ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሆነው የተሾሙት ዶክተር ስለሺ እንደሚሉት አሁን የተደረሰበት ደረጃ ለዚህ አንዱ ማሳያ ነው። እሳቸው ከተከሷቸው ስኬቶች አንዱ ደግሞ የግንባታው ስራ ከግማሽ በላይ መጠናቀቁን ነው።
ግንባታው እየተካሄደ ያለው በጥሩ ሁኔታ ነው። 56% አካባቢ ነው ያለው። ትንሽ ከዛ ከፍ ይላል። እየተካሄደ ያለውም በተያዘለት እቅድ መሰረት ሌት ቀን 24 ሰዓት ሙሉ ያለማቋረጥ እየተሰራ ያለ ነው። ይህን በተመለከተ እንግዲህ ቀድሞ የሚመነጭ ኃይል አለ። ያ ኃይል ተርባይኖቹ ሁለት ተርባይን እንደተቀመጡ ውሃ መያዝ እንደተጀመረ ማመንጨት ይቻላል በሁለት ተርባይኖች። ከዛም በኋላ
ሁለቱ ሞተሮች ማለት ነው።
ሁለቱ ያው ሞተሮች ማለት ያው ውሃው መጥቶ የሚመታው የብረት አካል ሆኖ ይሽከረከርና እሱ ወደ ከጀነሬተር ጋር ተያይዞ ኤሌክትሪክ የሚያመነጨው ማለት ነው። እነሱ አሁን በመሰራት ላይ ናቸው እና ከዛም ቦተም አውትሌት ወይንም ውሃውን የምናሳልፍበት ዳይቨርሽን ስኪም የሚባሉ አሉ። እነኚህ ሲዘጉ ውሃው መጠራቀም ይጀምራል። ውሃው ተጠራቅሞ ከተርባይኖቹ ውሃ መቀበያ በላይ በሚወጣበት ጊዜ ማመንጨት ይጀምራል ማለት ነው።
በዚህም መሰረት ውሃ ማያዝ እንደተጀመረ ሁለቱ ተርባይኖች ወይም ሞተሮች ባጭር ጊዜ ውስጥ 750 ሜጋዋት ኃይል ማመንጨት እንደሚችሉም ሚኒስትሩ ገልጸዋል።
በአንድ አመት ጊዜ ውስጥ ይጀምራሉ ብለን እንጠብቃለን። እንግዲህ የውሃ ያያዙ ወሳኝ ነገር ነው። ውሃ ማያዝ በፍጥነት ከተሳካልን በዘንድሮ አመት ማያዝ ከቻልን ከህዳር ታህሳስ በኋላ ሁሉ ማምጣት ይችላል ማለት ነው።
ምን ያህል ነው የሚያመነጩት እነዚህ ማመንጨት ሲጀምሩ ዶክተር ስለሺ?
375 ሜጋዋት ነው የሚያመነጩት። በድምሩ እንግዲህ 750 ሜጋዋት የመጀመሪያውን ኃይል ሼድ የሚሰጡት ማለት ነው። እና ደረጃ በደረጃ ቀሪዎቹ 14 ተርባይኖች እየተገነቡ ግንባታው እስኪጠናቀቅ ድረስ የማመንጨቱ ስራ አብሮ ይሄዳል ማለት ነው። ሁለቱ ከጀመሩ ቀስ ደረጃ በደረጃ ሌሎችም እየገቡ ይሄዳሉ ማለት ነው።
ግልጽ ለማድረግ ያህል ሁለቱ ይጀምራሉ፣ ከዛ በኋላ ሌሎች ሁለት ወይ ሶስት ይጨመራሉ፣ እንደገና እንደዚሁ ደረጃ በደረጃ እየተጨመሩ ያመነጩ ነው የሚሄዱት?
አዎ፣ ስኬጁሉ ሁለቱ ከመነጩ በኋላ ብዙ ችግር የለውም። ሌሎቹ አንድ አይነት የውሃ ልክ ላይ ነው ያሉት እና እንደ ሁኔታው ከዛ በኋላ በተለያየ መጠን እየተጨመሩ ሊሄዱ የሚችሉ ናቸው።
የህዳሴው ግድብ ግንባታ ትልቅ ምዕራፍ የከፈተና የተለያዩ አዎንታዊ እንድምታዎች ያሉት መሆኑንም ዶክተር ስለሺ ተናግረዋል።
ህዳሴ ግድብ በሀገራችን ትልቅ ምዕራፍ የከፈተ ነው። ሲጀመር በአፍሪካውያን አቅም የማይቻል የሚመስለውን ትልቅ ኢንፍራስትራክቸር በራስ አቅም ለመስራት ስራ መጀመራችን አንድ ራሱን የቻለ ትልቅ እንደምታ ነው። ይህም ከፍተኛውን የኃይል ማመንጫ ጣቢያ ለመገንባት የሚሰራ ስራ በመሆኑ በአፍሪካ ከውሃ በሚመነጭ ኃይል ግዙፍ የሆነ ኢንፍራስትራክቸር ነው።
ከአውሮፓ ከመጣው ዋነኛ የስራ ተቋራጭ ሳሊኒ በተጨማሪ አገር በቀል ኩባንያዎች፣ መሐንዲሶችና ሌሎች ባለሙያዎችም በግንባታው የተሳተፉ መሆናቸውን ሚኒስትሩ አስታውሰዋል። በዚህ ምክንያት ደግሞ በአቅም ግንባታና በቴክኖሎጂ ሽግግር ረገድ ከፍተኛ ውጤት እየተገኘ መሆኑን ነው የጠቀሱት። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመጀመሪያ እቅድ 5200 ሜጋዋት እንዲያመነጭ ነበር። አሁን ግን 6000 ሜጋዋት እንዲያመነጭ ተደርጎ እየተሰራ መሆኑን ዶክተር ስለሺ ተናግረዋል። ከውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ጋር ካደረኩት ቃለ ምልልስ ሰፋ ያለውን ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከመቶ 50 ሚሊዮን ብር በላይ በሆነ ወጪ የአሜሪካ መንግስት ያስገነባው ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ዛሬ በይፋ ተመርቆ ለኢትዮጵያ የህብረተሰብ ጤና ተቋም ተላለፈ። ማዕከሉ በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት አገልግሎቱን ይበልጥ ፍሬያማ እንደሚያደርገው ይጠበቃል። መለስካቸው አመሃ ዝርዝሩን ይዟል።
በአዲሱ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ምረቃ ስነ ስርዓት ላይ የተሰራጨው የአሜሪካ ኤምባሲ የጽሑፍ መግለጫ እንደሚያብራራው ማዕከሉ የተገነባው የዩናይትድ ስቴትስ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ከአሜሪካ ፕሬዚዳንት የአስቸኳይ እቅድ ለኤድስ ድጋፍ ፔፕፋር ባገኘው የገንዘብ ድጋፍ ነው። ከ150 ሚሊዮን ብር በላይ እንደወጣበት የተነገረለት ይህ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለብሔራዊ የህብረተሰብ ጤና ቁጥጥር ምርምርና ላቦራቶሪ ትስስር የሥልጠናና የድጋፍ ማዕከል በመሆን እንደሚያገለግል የጽሑፍ መግለጫው ያስረዳል። በኢትዮጵያ የአሜሪካ ኤምባሲ ዋና ጉዳይ ፈጻሚ ፒተር ቭሩማን ማዕከሉ ከዚህ ባሻገር እንዴት ያለ አገልግሎት እንደሚኖረው በምርቃት ስነ ስርዓቱ ላይ ባደረጉት ንግግር አመላክተዋል።
And serving as a training support hub for Ethiopia's national public health surveillance, research and laboratory network.
ይህ አዲስ ብሔራዊ የህብረተሰብ ጤና ማሰልጠኛ ማዕከል ለኢትዮጵያ ህብረተሰብ ጤና ቅኝት ምርምርና የቤተ ሙከራ መረብ መካን ወይንም ስፍራ በመሆን ለኢትዮጵያ ህዝብ የጤና አገልግሎት የሚያስፈልጉ ጥናቶችንና ምርምሮችን ለሚያካሂዱ ባለሙያዎች መሰብሰቢያ በመሆን ትልቅ ድርሻ ይኖረዋል። ይህ በእርግጥ ብሔራዊ ማሰልጠኛ ማዕከል ነው። በመሆኑም የተለያዩ ባለድርሻዎችን በአንድ ላይ ያሰባስባል። የጤና ጥበቃን ሚኒስቴር ጨምሮ ዩኒቨርሲቲዎችን፣ ዓለም አቀፍ የጤና ድርጅቶችንና የሲቪል ማኅበረሰብ ድርጅቶችን በአንድነት በማሰባሰብ የዛሬንና የነገን የጤና ችግሮች ለመፍታት ያስተባብራቸዋል።
የኢትዮጵያ ጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ከበደ ወርቁ በምረቃውና ርክክቡ ስነ ስርዓት ላይ ባደረጉት ንግግርም ማዕከሉን ለሌሎች የአካባቢው አፍሪካ ሀገሮች ጭምር እንዲያገለግል ተጨማሪ ቴክኒካዊ ድጋፍ እንደሚያሻ ገልጸው ነበረ።
We have to have technical support from the CDC and its partners to make this center as East Africa.
ይህን ማዕከል በላቦራቶሪና በሕክምና ስራ የስልጠና ማዕከል ለማድረግ ከሲዲሲ ወይንም ከበሽታዎች ቁጥጥርና መከላከል ማዕከልና ከአጋሮቹ ቴክኒካዊ ድጋፍ ያስፈልገናል። ይህን በማድረግ የተመሰከረለት የላቦራቶሪ አሰራር ይኖረናል። ያ የሚኖረን ከሆነ ግቡን እናሳካለን። እናም በዚህ ማዕከል የሚገለገሉ ተቋማት የሀገራችንን የጤና አገልግሎት ዋና መለያ የሆነውንና የጤና ኤክስቴንሽን አገልግሎታችንን ለአዳጊ ሀገሮች በተለይም ለአፍሪካ ሀገሮች እናስተዋውቃለን።
በዩናይትድ ስቴትስ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የዓለም አቀፍ ጤና ማዕከል ዲሬክተር ዶክተር ሬቤካ ማርቲን በንግግራቸው ትኩረት የሰጡት የማዕከል ዋና ተግባር ይሆናል በተባለው ቁም ነገር ላይ ነው። ብቃትና ችሎታ ያለውን የሰው ኃይል ማዘጋጀት።
A prepared workforce means that epidemiologists, surveillance officers,
የተዘጋጀ የሰው ኃይል ማለትም የበሽታ ስርጭት ባለሙያዎች፣ የቅኝት መኮንኖች፣ የቤተ ሙከራ ባለሙያዎችና የሕክምና ቡድኖች የበሽታ ሁኔታዎችን ለመለየት፣ ወረርሽኝ በሽታዎችን ለመመርመርና በፍጥነት ለመስራት ይችላሉ። እናም በህብረት ሆነው አስፈላጊውን የመቆጣጠሪያ እርምጃ ይወስዳሉ። እንደገና ለማስተዋወስ የመለየት የመላሽና የመከላከል እርምጃዎች እንዲሁም የተዘጋጀ የሰው ኃይል ማለት የተፈተኑ አሰራሮችንና አዳዲስ አሰራሮችን በየጊዜው ለሚመጡ ወጣት ባለሙያዎች የሚያስተላልፉ ባለሙያዎች መኖራቸውን የሚያመለክት ነው። የተዘጋጀ የሰው ኃይል በኢትዮጵያና በመላው ዓለም ጭምር አስተዋጽኦ የሚያደርግ አዳዲስ የጥናትና የምርምር ውጤት ሊያስገኝ የሚችል አቅም ለኢትዮጵያ የሚፈጥር ማለትም ጭምር ነው።
ይህ የህብረተሰብ ጤና ማሰልጠኛ ማዕከል በብሔራዊ ደረጃ የጤና ክብካቤ ባለሙያዎችን ለማፍራት የሚደረገውን ጥረት በማሳደግና በማስፋት ለህብረተሰቡ የሚበረከተውን የጤና አገልግሎት ይበልጥ ውጤታማ እንዲሆን እንደሚያግዝ ተስፋ ይደረጋል። አዲስ የተገነባው ይህ ብሔራዊ ስልጠና ማዕከል የአሜሪካ መንግስት በኢትዮጵያ የኤችአይቪ ኤድስና የጤና ስርዓት መሰረተ ልማትን ለማጠናከር የሚሰራው የረጅም ጊዜ ውጥን አካል እንደሆነ በሥነ ሥርዓቱ ላይ የተሰራጨው ይህ የጽሑፍ መግለጫ ያስረዳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን ለዘገባው። አፍሪካ ውስጥ እያሻቀበ ያለው የወጣቶች ቁጥር በመንግሥትና በግል ዘርፎች ከተፈጠሩት የሥራ ዕድሎች ያሻቀበ መሆኑ የአህጉሪቱን ወጣቶች ለብዝበዛ፣ ለአሸባሪነትና ለሰብአዊ መብቶች ረገጣ እንዲጋለጡ እያደረጋቸው መሆኑ ተገልጿል። ናይጄሪያዊው ሚሊዮነር ቶኒ ኢሉሜሉ ታዲያ ለአፍሪካ የሥራ አጥነት ቀውስ መፍትሄ የሚሆነው የግል ዘርፍ የእድገቱን ሂደት ሲመራና ሲያንቀሳቅስ ነው ይላሉ። ይህን አመለካከታቸውን አፍሪካን ካፒታሊዝም ይሉታል። ጋናን ለሁለት ቀናት ጎብኝተዋል። ሪፖርተራችን ፍራንሲስካ ካክራ ፎርሰን ከአክራ የላከችውን ዘገባ ዳነች ፍሳዬ ታቀርበዋለች።
የማዕከላዊ የምስራቅና የምዕራብ ኮካኮላ ፕሬዚደንት ከልቪን ብሎገን አፍሪካ ውስጥ በየዓመቱ ከዩኒቨርሲቲዎች ከሚመረቁት ወደ 50% የሚጠጉት ስራ አያገኙም ብለዋል። ዓለም አቀፍ የሠራተኞች ድርጅት ILO ከሰሃራ በመለስ ባሉት የአፍሪካ ሀገሮች ወደ 12% የሚጠጉት ሥራ አጦች እንደሆኑ ይገምታል። አምና የወጣው የዓለም ባንክ ዘገባ ደግሞ 48% ከሚሆኑት የጋና ወጣቶች ወደ ግማሽ የሚጠጉት ሥራ የላቸውም ይላል። ለሥራ አጥነቱ ችግር ምክንያት የሆነው የማክሮ ኢኮኖሚ ሥራ ድክመትና የሕዝብ ብዛት እየጨመረ መሄድ ነው ብለዋል ተንታኞች። የአፍሪካ መሪዎች እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ባለው ጊዜ ውስጥ በ13 ዓመታት ውስጥ ማለት ነው ድህነትን ከ20% በታች ዝቅ ለማድረግ ቃል ገብተዋል። ይሁንና በግል ዘርፍ የተሰማሩት ነጋዴዎች ካልተጠናከሩ በስተቀር ግቡ ላይ ሊደርስ አይችልም ይላሉ ኤሊሜሉ። ናይጄሪያዊው ሚሊዮነር ኤሊሜሉ ለሥራ አጥነት መፍትሄ የሚሆነው አፍሪካ ካፒታሊዝም ነው የሚል እምነት አላቸው። ይህ ሊሆን የሚችለውም አፍሪካ ውስጥ የግል ዘርፍ የልማቱን ሂደት በመምራት ሲያንቀሳቅሰው ነው የሚል ጽንሰ ሐሳብ ነው ያላቸው። ናይጄሪያዊ ሚሊዮነር የአፍሪካ ነጋዴዎች ለአህጉሪቱ ወጣቶች የሥራ ዕድል ለመክፈት መተባበር እንዳለባቸው አስገንዝበዋል።
Partnerships don't work out and work well in Africa almost already because
በአጋርነት የመስራቱ ጉዳይ አፍሪካ ውስጥ በሚገባ ይሰራበትም ይህን ዝንባሌ ማስተካከል አለብን ምክንያቱም ከተናጠል ይልቅ የህብረት ጥረት የተሻለ ነው ካገኘው ተመክሮ ልናገርና መተማመን በጣም አስፈላጊ ነው
አፍሪካ ካፒታሊዝም መፍትሄ የሚሆነው የአህጉራችንን ልማት ለማራመድ የግል ዘርፎች ስለሚተባበሩ አፍሪካውያን አህጉራችንን ለማልማት የምንችለው እኛ ራሳችንን የሚል ግንዛቤ በማሳደራቸው አፍሪካውያን ገንዘባችንን በውጭ ዓለም ማስቀመጡ መፍትሄ እንደማይሆን በመረዳታቸው ለግሉ ዘርፍ ጥሩ የሆነው ነገር ለመላ ህብረተሰቡም ጥሩ መሆኑን መንግስት እንዲያውቅ ማድረግ ይኖርብናል ብለዋል ቶኒ ኢሊሜሉ። አክራ የሚኖረው ጆን አማኩሲ የተሻለ ስራ አገኛለሁ በሚል ተስፋ በጋና ዩኒቨርሲቲ በቢዝነስ ትምህርት ማስተርስ ዲግሪ ለማግኘት እየተማረ ነው። ስራ ካላገኘ ግን ወደ ትምህርት እንደሚመለስ ተናግሯል።
One of the options is trying to look for PhD.
ሌላው አማራጭ ከጋና ውጪ ወይም በጋና የዶክተርነት ትምህርት ለመከታተል መሞከር ነው። ለስራ ብቻ ሳይሆን ልምዱን ማግኘት ፈልጋለሁ።
ፓሪ አሎቲ የጋና ዩኒቨርሲቲ አዲስ ተማሪ ስትሆን ከተመረቀች በኋላ ስራ ላላገኝ ይችላል የሚል ስጋት አላት።
I feel very worried because being unemployed is not something good at all.
በጣም ያሳስበኛል ምክንያቱም ስራ አጥነት መጥፎ ነገር ነው። ስለሆነም ወደ አመራር ሚና መሄድ ወይም ደግሞ ለማስተርስ ዲግሪ መማር ያስፈልጋል። ስራ ለማግኘት የሚያመቻችህ ጠንካራ መሰረት ለመጣል የሚረዳህን ነገር ማድረግ ያስፈልጋል።
ጋና ላይ የስራ አጥነት ችግር የተባባሰው ለአራት አመታት ያህል ሲቆራረጥ በቆየው የኤሌክትሪክ መብራት ምክንያት ነው። በኤሌክትሪክ መብራት መቆራረጥ ምክንያት በብዙ ሺህ የሚቆጠሩ የሥራ ቦታዎች ታጥተዋል። ብዙ የንግድ ዘርፎችም ተዘግተዋል።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከምሽቱ 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ከቀኑ 8 ሰዓት ከ27 ደቂቃ እየሆነ ነው።
አድማጮች አሁን የፕሮግራም ማሳሰቢያ አለን።
Hello, my name is Joachim Dammer and I'm a documentary filmmaker and we have just had our world premiere of our documentary Dead Donkeys Fear No Hyenas.
እና ይስጥልኝ ስሜ ጆአኪም ደመሪ ይባላል። የዘጋቢ ፊልም አዘጋጅ ነኝ። በቅርቡም የሞተ አህያ ጅብ አይፈራም የተሰኘውንና በመላው ዓለም የሚታየውን ፊልም አዘጋጅተን ጨርሰናል።
ፊልሙ በኢትዮጵያ ስላለው የመሬት መቀራመት ነው የሚዘግበው። ዛሬ ዴንማርክ ኮፐንሃገን ከተማ ውስጥ መታየት ጀምሯል። ፊልሙን በዓለም ዙሪያ የማሳየት ሐሳብ እንዳለውም አዘጋጁ ጆአኪም ደመር ገልጾልናል። በነገ ምሽት እናቀርበዋለን።
ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። ቴክኒሺያኑ ኦድሬስ ሬጅስ ነው። የምናስተናግዳችሁ ሰሎሞን አባትና
ቆንጂት ታዬ ነን።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት። በደቡብ ኢትዮጵያ በመንገድ ሥራ ምክንያት አርሶ አደሮች መፈናቀላቸውን ካሳም እንዳልተከፈላቸው የሚናገር ዘገባ ይቀርባል።
በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ በሱካና በጉራዳ ቀበሌ የሚኖሩ 38 አርሶ አደሮች በመንገድ ሥራ ምክንያት ከመሬታቸው መፈናቀላቸውን፣ የእርሻ መሬታቸው ከነርሻ ሰብሉ መውደሙን፣ መሬቱ ላይ አሸዋና ጠጠር ተቆልሎ ከዚህ በኋላ ማረስ እንዳልቻሉ፣ ልጆቻቸውን ማስተማርና ቤተሰባቸውን መመገብ እንደተሳናቸው እየተናገሩ ነው። ይህንን አቤቱታ ለአራት ዓመታት ለሚመለከተው አካል ቢያቀርቡም እስካሁን ምላሽ እንዳላገኙ ገልጸው ተፈናቅለን ለጎዳና ልንዳረግ ነው እያሉ ነው። ፌደራል የመንገዶች ባለስልጣን የተጠቀሰው አቤቱታ እንደቀረበለት አጥኚ ቡድን ልኮም ጉዳቱ መድረሱንና አቤቱታውም ትክክለኛ መሆኑን እንዳረጋገጠ ገልጾ ካሳ እንደሚከፈል አስታውቋል። አርሶ አደሮቹ በበኩላቸው እንዲህ አይነት ምላሽ ከዚህ ቀደም ማግኘታቸውን ነገር ግን በወረዳውም ሆነ በክልሉ በኩል የተደረገላቸው ምንም ነገር እንደሌለ ነው የሚናገሩት። ጽዮን ግርማ ዝርዝር አላት።
በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ ሱካና ቀበሌ ወደ 5000 የሚጠጋ ሰው የሚኖርበት ቀበሌ እንደሆነ ነዋሪዎቹ ይናገራሉ። እንዲሁም የጉራደ ቀበሌ ወደ 2800 የሚጠጋ ሰው እንደሚኖርበት ይገመታል። እንደ ነዋሪዎቹ ገለጻ ከ90% በላይ የሚሆነው ሰው የሚተዳደረው በእርሻ ስራ ነው። በእነዚህ ሁለት ቀበሌዎች ውስጥ ከሚኖሩ ነዋሪዎች መካከል ቅሬታቸውን ለአሜሪካ ድምጽ የገለጹ አርሶ አደሮች እንደሚሉት በእርሻ ማሳቸው ላይ ጉዳት የደረሰባቸው በ2006 ዓ.ም ነው። የእርሻ መሬታቸውን ካጡና ከእርሻ ስራቸው ከተፈናቀሉ 4 ዓመት ሆኗቸዋል። ጉዳቱ የደረሰው ከኦቶሎ ሳውላ በሚሰራው የመንገድ ግንባታ በሚካሄድበት ወቅት እንደሆነ አርሶ አደሮቹ ይናገራሉ። ከ50ና 60 ዓመታት በላይ ሲያርሱበት፣ ሲገለገሉበት፣ ሲገብሩበት፣ ሲያስተምሩበትና ቤተሰቦቻቸውን ሲመግቡበት የኖሩበት ከ99 ሄክታር መሬት በላይ የእርሻ ቦታ በመንገድ ግንባታው ምክንያት ከአገልግሎት ውጪ መሆኑንና ላዩ ላይ አሸዋና ጠጠር ተቆልሎ መቅረቱንም ይገልጻሉ። አቶ ሰራዊት ሳሙኤል በሱካና ቀበሌ ነዋሪ የሆነ የአርሶ አደር ሳሙኤል አባዬ ልጅ ነው። አባቱ እሱንና ቤተሰቡን ያስተዳድሩበት ከነበረው መሬት ያለምንም ካሳ ተፈናቅለው ባዶ እጃቸውን መቅረታቸውን ይናገራል። ጉዳቱ እንዴት እንደደረሰም ያስረዳል።
ቲባቲ ወንዝ የሚባለው ከዚህ በፊት በራሱ መንገድ እስከ ዘንት ወንዝ ሄዶ ይቀላቀል ነበረ። አሁን በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ሰዎቹ መንገዱን በሚሰሩበት ሰዓት ወደ ማሳው ገባና ያለውን ሰብል በሙሉ አወደመ። ከዚህ የተነሳ ከዛሬ ድረስ ማሳው ላይ አሸዋና ድንጋይ ነው የሞላበት።
አርሶ አደሮቹ ለአራት ተከታታይ ዓመታት በመሬቱ መገልገል ቢያቆሙም ግብር እየከፈሉ እንደሚገኙ ጠቅሰው በወቅቱ ሰው ሰራሽ አደጋ ሲደርስባቸው የደረሰ ሰብል በእርሻው ላይ እንደነበር አቶ ሰራዊት ይናገራል።
በቆሎ ነበረ፣ እንጨት ቦይ ነበረ፣ ድንች ነበረ፣ ከዚህም ባለፈ ቲማቲም፣ ሸንኮራ አገዳ፣ ብዙ ሰብሎች ነበሩ እና ውሃው በመግባቱ ያ ሰብል በሙሉ ወደመ። ውሃው እስካሁን ድረስ ማሳው ላይ እየገባ ከብዙ ኪሎ ሜትሮች የሚመጣ ውሃ ስለሆነ ድንጋይና አሸዋ ማሳው ላይ አልብሶ እስካሁን ድረስ ሰዎቹ አርሶውን መብላት አልቻሉም። ከዛ ያደ ድረስ ለተጎዱት ምንም አይነት እርዳታ የተደረገም ነገር የለም። አርሶ አደሩ ሌላ ስራ ሙያ ባለመኖራቸው አንዱ ከአንዱ ጋር ያለውን ማሳ ተጋርተው እየሰሩ እየበሉ ነው እና በጣም ተቸግረን ለወረዳው አመልክተን እስካሁን ድረስ መፍትሄ አላገኘንም።
አቶ ሰራዊት እንደሚለው ጉዳቱ የደረሰባቸው የቻሉ ራሳቸው፣ ያልቻሉ ደግሞ ልጆቻቸውን ወክለው ያላንኳኩት የመንግስት ባለስልጣን ደጅ እንደሌለ ገልጾ ይህን ጥያቄ ይዘው አቤቱታ ማቅረብ ከጀመሩ 4 የወረዳ ስራ አስኪያጅ መቀያየሩን ያስረዳል። ጥያቄዎቻቸው ምን እንደነበሩም በዝርዝር ይገልጻል።
እኛ እስከ ዛሬ ድረስ ሰርተን ያልበላንበትን ይክፈሉ ካሳ። ከዚህ በኋላ ላለው ተቀያሪ ተለዋሽ መሬት ካለ ይስጡን፣ ካልቻሉ ደግሞ ለእኛ ይህንን ማሳ በገንዘብ ቀይረው እንደ አዋጁ በ10 ዓመት አባስተው እንዲሰጡ ነበር ጥያቄያችን።
በሱካ ቀበሌ ነዋሪ የሆኑና የ13 ቤተሰብ አስተዳዳሪ እንደሆኑ የሚናገሩት አቶ ካሌብ ከበደ በበኩላቸው አደጋው ከደረሰ በኋላ 1.3 ሄክታር የእርሻ መሬታቸው ላይ አሸዋና ጠጠር ተቆልሎ መሬታቸው ከጥቅም ውጭ መሆኑን፣ ካሳ ግምትም ሆነ ምትክ ቦታ አለማግኘታቸውን፣ ጥያቄያቸውም ለ4 ዓመት ከመስሪያ ቤት ተንከራቶ መፍትሄ እንዳላገኘ ገለጹ።
ከልጅነቴ ከአባቴ እንደወረስኩ አባቴ በ85 ነው የሞተው። 2 ቤተሰብ ነው ማስተዳድረው። ይህን ተንከራተተና 4ኛ ዓመታውን ልንጨርስ ነው። ምንም ነገር ሳናገኝ ያለውን ከብት ሽጠን ልጆቹን አሁን ያስተማርን፣ አሁን ብዙ ስቃይ ላይ ነን እኮ እኛ። ያለውን ሀብት ሽጦ ይህን ከገበያ ገዝቶ መብላት ማለት ለአርሶ አደር ምን ያህል ውርደት ነው? ምን ያህል ክብሩ የወረደ ነው?
ሌላው በሱካ ቀበሌ አርሶ አደር የሆኑት አቶ ወለላ ወንዳላ መፍትሄ የሚሰጣቸውና ውሳኔውን በተግባር የሚያውልላቸው ማጣታቸውን፣ እንደተባለው የተለያየ ባለስልጣን የተለያየ ውሳኔ እንደሚሰጣቸው ይናገራሉ።
ገበሬ ነኝ፣ አርሶ አደር ነኝ። እርሻዬ ማሳዬ በመንገድ በሚያወጣበት ሰዓት ህገወጥ ውሃ በእኛ ላይ ልቆ 4 ዓመት ሙሉ በእራብ በጥም በችግር ቤተሰብና ልጆች ሁሉ ወርቆ እስካሁን ቆይተን ደግሞ ዘንድሮው ለዛ ምላሽ ፌደራል መንግስት፣ ክልል መንግስት፣ ዞን መንግስት ችግራችን ይታይል ስንል መጥቶ ችግራችን አይቶ በዚህ በየካቲት 30
በተወሰነ ጊዜ ውስጥ ችግራችን ይፈታ ተብለው ፌደራል መንግስት እና ክልል መንግስት ዞን መንግስት ለዚህ ለደንበጎፋ ወረዳ ትዕዛዝ ተሰጥቶ ከሄደ ወዲህ ይዞታችን ሁሉ ተለክተው ከሄደ በኋላ የዛች ግምት ለእኛ ይከፈል ይሰጠን ብለን ስንጠይቅ ለእናንተ ፌደራል መንግስት የተለካበትን አንሰጥም እኛ ራሳችን እንሰጠዋለን ብሎ የደንበጎፋ ወረዳ አስተዳደር የማች ኮሚቴ እስካሁን ድረስ ጣቢያው ላይ አላደርስም ብሎ እስካሁን ያንገላትሱ ናቸው።
የፌዴራል መንገዶች ባለስልጣን የኮሙኒኬሽን ዳይሬክተር አቶ ሳምሶን ወንድሙን ስለ ጉዳዩ ጠይቂያቸው ነበር። በመንገድ ስራ ግንባታ ወቅት በመንገድ ግንባታ ክልል ውስጥ ገብተው ካሳ ያልተከፈለባቸው ይዞታዎች እንደሌሉ ገልጸው አሁንም ቢሆን በወረዳው በኩል አልተከፈለም በሚል ጥያቄ ከቀረበ ባለስልጣን መስሪያ ቤቱ መክፈል ግዴታው ነው ብለዋል። የ38 አርሶ አደሮች የእርሻ መሬት በግንባታው ወቅት በደረሰ የጎርፍ አደጋ መበላሸቱን በተመለከተም ጠይቂያቸዋለሁ።
ትክክለኛ ጉዳይ ቀርቦልናል። በመንገዱ ግንባታ የውሃ መተላለፊያ ቦይ ተሰርቶ ያለው ውሃ ወደ እርሻችን ገብቶ እርሻችንን አጠፋብን የሚል ጥያቄ ቀረበ። በዛ መሰረት የሚመለከታቸው ባለሙያዎች ሄደው አካባቢውን እንዲያጠኑ ተደርጓል። በዛ መሰረትም ጎርፉ በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል። በመሆኑም በስራ ተቋራጩ በኩል ይሄ የደረሰውን ጉዳት ለመከላከል የሚያስችል ስራ መሰራት አለበት የሚለው ስምምነት ላይ ተደርሷል። ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚልም ጥያቄ ተነስቷል። ያም ጥያቄ በሚቀርብልን የካሳ ክፍያ ጥያቄ መሰረት በቀጣይ የሚፈጸም ነው የሚሆነው።
ለአርሶ አደሩ ልጅ አቶ ሰራዊት ሳሙኤል የመንገዶች ባለስልጣን የሰጠኝ ምላሽ ይዤ አነጋገሪያቸው ነበር። ባለስልጣን መስሪያ ቤቱ እንዲህ ያለ ውሳኔ ከወሰነና ይከፈላቸው ካለ ለምን አልተከፈላችሁም ብዬ
ፌደራል መንገዶች ስንጠይቃቸው እኛ የእናንተን ጨርሰን ወረዳሽ ልከናል አሉ። እሺ ብለን ወረዳውን ስንጠይቅ ወረዳው ለግማሹ 9,000 ብር ያለው አለ፣ 6,000 ብር ያለው አለ፣ እስከ 60,000 ብር ያለው አለ፣ 30,000 ብርም ያሉት አለ። እና ይህንን እነሱ የሰሩት በ4 ዓመት ነው እንደዛ ብለው የሰሩት። እንደዛ ከሆነ ይህንን የሰራችሁበትን ዳታውን ለእኛ ስጡ፣ መረጃ ነው። ሁለተኛ ሲቀጥል ደግሞ ገንዘቡንም ስጡ። እኛ አሁን ተቸግረናል፣ ተርበናል። ያለውን በረሽጠን በቆሎ ገዝተን እየበላን ስለሆነ ገንዘቡም ትንሽም ቢሆን ይሰጠን፣ ለሚቀጥለው በሚመለከተው አካል ደርሰን እንጠይቃለን ብለን ስንጠይቅ እሷንም እንኳን አንሰጥም፣ ከፈለጋችሁ ሄዱና ክሰሱን አለ የወረዳው አስተዳደር ዋና ኃላፊ። ከዛ በኋላ ደብዳቤ ጻፍን ለክልሉም፣ ለዞኑም፣ ለፌደራል መንገዶች ባለስልጣን። ከጻፉም በኋላ ይኸው አንድ ወር ሊሞላ ነው፣ ማንም መጥቶ ያናገረም የለም፣ ማንም የጠየቀን የለም፣ ዝም ዝም ተብሏል።
አርሶ አደሮቹ እንደሚሉት 4 ዓመት ሙሉ ተንከራተዋል። በዚህ የእርሻ መሬት ላይ በአመት 2 ጊዜ አርሰው በትንሹ 30,000 ብር ገቢ ያገኙ እንደነበር ነው አርሶ አደሮቹ የሚናገሩት። ከዚህ ሁሉ ጊዜ በኋላ ግን በመጨረሻ ይሰጣቸዋል የተባለው ግምት እነሱ ያገኙት ከነበረው ጋር በእጅጉ ያነሰ እንደሆነም ይገልጻሉ። እሱም ቢሆን ደግሞ ስጡን ቢሉም የሚሰጣቸው እንዳላገኙ ይናገራሉ። አሁን የሚጠብቁት የመጨረሻ ምላሽ የሚሰጣቸውን አካል ነው። በዚህ ጉዳይ ላይ የክልሉ መንግስት የሚሰጠው ምላሽ ለማግኘት ለደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ከአርብ ዕለት ጀምሮ ተደጋጋሚ የስልክ ጥሪ ባደርግም ስልካቸው ባለመነሳቱ ምላሻቸውን ማግኘት አልቻልኩም። የመንገዶች ባለስልጣን የኮሚኒኬሽን ዳይሬክተሩ አቶ ሳምሶን ወንድሙ አርሶ አደሮቹ ተገቢውን ክፍያ ማግኘት አለባቸው ብሎ ባለስልጣን መስሪያ ቤቱ እንደሚያምን ገልጸው ዝርዝር ጉዳዩን ግን ተከታትለው እንደሚገልጹ ቃል ገብተዋል።
እናመሰግናለን ጽዮንን። ተከታዩ ዝግጅት ደግሞ ንግድና ምጣኔ ሀብት ነው።
በኢትዮጵያ ለበርካታ ሳምንታት የዘለቀው ውርጭ በሰብልና በአትክልቶች ላይ ያደረሰው ጉዳት የዋጋ ንረት ማስከተሉ ተነግሯል። በዚህ ወር የዋጋ ግሽበቱ መጠን ወደ 7.8 ከመቶ ከፍ ማለቱን ማዕከላዊ ስታቲስቲክስ ባለሥልጣን ገልጾ ሁኔታውንም ከአትክልትና ምግብ ዋጋ ንረት ጋር አያይዞታል። ይህ ባለፉት 9 ወራት ውስጥ ከፍተኛው የግሽበት መጠን ሆኗል። ሄኖክ ሰማእግዜር በንግድና ምጣኔ ሀብት ዝግጅቱ ይዳስሰዋል።
ሰላም ጤና ይስጥልን። በዛሬ የንግድና ምጣኔ ሀብት ዝግጅት ወትሮ የዋጋ ንረት የሚገለጸው እንደ ጨው አልቀመሳለ እየተባለ ነበር። ዘንድሮ ጨው ራሱ አልቀመስ ብሏል። በጨው በረንዳ በጅምላ 4 ብር ተከፍሎ መልስ ይገኘው የነበረው ጨው አሁን በጥፍ ጨምሯል። ለተገልጋዩ ደግሞ ከዚያ በላይ። ከንግድ ሚኒስቴር ባገኘነው መረጃ መሰረት ጨው ብቻ ሳይሆን ለመንግሥት ሠራተኞች የተደረገው የደሞዝ ማሻሻያ ከጥር አንድ ጀምሮ ተግባራዊ ሲሆን የዋጋ ንረት ተከትሏል። በዚህም የነዳጅና የመጓጓዣ እንዲሁም የሸቀጦች ዋጋ አሻቅቧል። የንግድ ሚኒስትር ቃል አቀባይ ለዝግጅት ክፍላችን እንዳስረዱት ነጋዴዎች የዋጋ ጭማሪ እንዲያደርጉ የሚያስችሉ ምንም አይነት ምክንያት ሳይኖራቸው እንዳይጨምሩ ግንዛቤ ለመፍጠርና በአንጻሩ ደግሞ ዋጋ የጨመሩ ነጋዴዎችን ለማስተካከል ቅጣት መጣሉን ገልጸዋል። በርግጥ በመጣኔ ሀብት ሁሉም ነገር ያቀርቦትና ፍላጎት ጉዳይ ሆኖ በገበያ የሚመራ ቢሆንም በኢትዮጵያ የገበያ ስርዓት የደላሎችና የመንግስት እጅ ረጅም መሆኑ ይታወቃል። የማዕከላዊ ስታቲስቲክስ ባለስልጣን በዚህ ወር የዋጋ ግሽበቱ ወደ 7.8 ከመቶ ከፍ ማለቱን ገልጾ ሁኔታውም ከአትክልትና ከምግብ ዋጋ ንረት ጋር የተያያዘ ነው ብሏል። ባለፉት 9 ወራት ውስጥ ከፍተኛ የሆነውን ግሽበት እንዳስከተለ ከግብርናና ንግድ ሚኒስቴር የተሰጡ መግለጫዎች አውስተው ቀዝቃዛ የአየር ሁኔታ የፈጠረው ውርጭ ለበርካታ ሳምንታት መዝለቁንም ያስረዳል። የኢትዮጵያ ሜትሮሎጂ መስሪያ ቤት የአየር ሁኔታው ከዜሮ በታች የወረደባቸው አካባቢዎች መኖራቸውን አብራርቶ አሁን ያለው ሁኔታ ግን የተሻለ ነው ይላል። ምክትል ስራ አስኪያጁ አቶ ዱላ ሻንቆን አነጋግሬያለሁ።
በጋ ውስጥ ነው የተከሰተው። በበጋ ጊዜ በጣም እንደሚታወቀው ከፍተኛ የሆነ ንፋስ ይጠበቅ ነበረ፣ በድሮ በምናውቀው ማለት ነው። በዘንድሮ ግን በጣም ከፍተኛ የሆነ የውርጭ የተከሰተበት ነው። ውርጩ የተከሰተበት ሁኔታ በበጋ ጊዜ ነበረ። ይህም ሊሆን የቻለው እንግዲህ ውርጭ እንዴት ውርጭ ለምን ይከሰታል የሚለው ነገር ነው። ውርጭ የሚከሰተው አንደኛ ደረቅ አየር የሆነና እንደገና ብሩህ ሌሊት ማለት ሰማያዊ የሆነ ስታይ ደመና የለሽ ሲሆን ማለት ነው። ደመና የለሽ ማለት ቀጥታ ፀሐይ መሬት ፀሐይ ስትቀበልና ሙቀት ስትሞቅ የነበረችውን ሌሊት ወደ ሰማይ ትለቃለች ማለት ነው። ከመጠን በላይ ወደ ሰማይ ሲለቀቅ ነበረ። ምክንያቱም ብርድ ልብስ ሆኖ የሚያገለግለው የመሬት ብርድ ልብስ ደመና አልነበረም ማለት ነው። ደመና ቢኖር ኖሮ ያስቀረው ነበረ ማለት ሙቀቱን ሲያስቀረው ወደ ታች ይመልስና መሬቱን ያሞቀው ነበረ ማለት ነው። መሬት የራሷን ሙቀት በጣም የሰጠችና ከዜሮ በታች የተመዘገበበት ጊዜ ነበረ ማለት ነው። ከዜሮ በታች ሲመዘገብ የሌሊቱ ሙቀት በጣም ዝቅተኛ ነበረ ማለት ነው። በተለይም ከፍተኛ ቦታዎች ላይ ዝቅተኛ ነበረ። እስከ ዜሮ በታች እስከ 0.561 የተመዘገበበት ነበረ ማለት ነው።
በጣም ከባድ ውርጭ ነው። ለምን ያህል ጊዜ ቀጠለ ታዲያ ይሄ ውርጩና በሰብልና በአትክልቶች ላይ ያለው ወይም ያሳደረው ተጽዕኖ ምንድን ነው?
እንግዲህ በጋው ነበረ ማለት ነው። በጋው ከጥቅምት በኋላ ጥቅምት ነው የተከሰተው። ቀስ በቀስ እየጨመረ መጣ። ይህም ደግሞ ምንድን ነው የሚሆነው ነው ይህ የቀዘቀዘ ነገር በሰብሎች ላይ ተጽዕኖ አለው ማለት ነው። እና ኮባዎች የደረቁበት ኢንሴቶች የደረቁበት በድላ አካባቢ እንደገና በቧንቧው ራሱ የተሰበረበት በሸኖ በደብረ ብርሃን ከፍተኛ የሆነ ቅዝቃዜ በአሮማያ አካባቢ በከፍተኛ ቦታዎችና በብዛት የተከሰተበትና ቀዝቃዛ ነበረ ማለት ነው። ስለዚህ ተጽዕኖ ነበረው ማለት ነው።
በጣም ነው የማመሰግነው አቶ ዱላ ሻንቆ። ታዲያ በቀጣይነትስ ይሄ የውርጭ ሁኔታ የሚቀጥል ነው ወይስ አሁን ያለውና ወደፊት ያላችሁ ትንበያ ምን ይመስላል?
አይ ከእንግዲህ ምንድን ነው በጋ ጊዜ ነው የሚከሰተው፣ አሁን የለውም። ምክንያቱም ቅድም እንዳልኩ የመሬቱ ብርድ ልብስ ደመና ስለመጣ ቀንሰዋል ማለት ነው። ስለዚህ ሙቀቷን አትሰጥም መሬት ማለት ነው። ስለዚህ አሁን የዝናብ የደመና ጊዜ ስለሆነ ይህን እንደዚህ አይነቱ አይከሰትም ማለት ከእንግዲህ አይከሰትም። ጊዜው ሲደርስ ደግሞ እነግረዋለን ማለት ነው። ሁልጊዜ አብዛኛውን ጊዜ በጋ ጊዜ ነው የሚከሰተው። ይሄ በበጋ ጊዜ ነው የሚከሰተው እንጂ በበልግና በክረምት ጊዜ አይከሰትም።
በጣም ነው የማመሰግነው አቶ ዱላ ሻንቆ፣ የብሔራዊ የሜትሮሎጂ ኤጀንሲ ምክትል ስራ አስኪያጅ፣ ለሰጡ ማብራሪያ አመሰግናለሁ።
እኔም በጣም አመሰግናለሁ አቶ ኖክ።
እናመሰግናለን ሄኖክን ለዘገባው። ወደ ተከታዩ ዝግጅታችን እናልፋለን። የአፍሪካ የበሽታዎች መቆጣጠሪያ ማዕከልን ይመለከታል።
የአፍሪካ የበሽታዎች መቆጣጠሪያ ማዕከል አፍሪካ ሲዲሲ የአምስት ዓመት እቅድ ይፋ መሆን ከምስረታ ወደ ስራ መግባቱ ተገልጿል። አንድ ሀገር በተናጠል የማይቋቋማቸው የጤና ችግሮች መኖራቸውን የማዕከሉ የአስተዳደር ቦርድ ሰብሳቢ የሆነችው የኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ለቪኦኤ አብራርተዋል። እስክንድር ፍሬው ተጨማሪ አለው።
እንደ አውሮፓውያን አቆጣጠር ከ2013 ጀምሮ የታሰበው ከአንድ ወር በፊት ደግሞ ምስረታው በአፍሪካ መሪዎች ይፋ የተደረገው የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ሙሉ በሙሉ ወደ ስራ ገብቷል። ሰሞኑን ይፋ ያደረገው የአምስት ዓመት ስትራቴጂክ እቅድ ይህንኑን ያመለከተው። ለዚህ ተቋም የአስተዳደር ቦርድ ሰብሳቢ የሆነችው የኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ ዳዊት ዲቃሶ አንዳንድ ስራዎች እንዲያውም ቀደም ሲል መጀመራቸውን ይናገራሉ።
ቀደም ሲል በርካታ የተሰሩ ስራዎች አሉ። በ2016 ኬንያ ውስጥ የጤና አማካሪዎች ተሰብስበው የአምስት ዓመት ስትራቴጂክ እቅዱን ያወጡት እነሱ ናቸው።
የአፍሪካ ህብረት መሪዎች አሁን በጥር 31 እንደ አውሮፓውያን አቆጣጠር 2017 አዲስ አበባ ባደረጉት ስብሰባ ነው።
አዎ፣ ግን እንግዲህ ላውንች የሚደረገው አንዳንድ ጊዜ ብዙ ቅድመ ዝግጅት ስራዎች ከተሰሩ በኋላ ነው ላውንች የሚደረገው። አሁንም የሚቀጥለው ሐምሌ ላይ የሚኖረውን የኤዩ ስብሰባ ላይ ይህንን ሪፖርት ለማቅረብ ነው እንግዲህ ዝግጅቱ ማለት ነው። የአምስት ዓመቱን እቅድ በቦርድ መጽደቁንና እንዲሁም አባል ሀገራት የተወያዩበት መሆኑን በሪፖርት መልክ ለማቅረብ ነው። ሌሎችም አብረው የተሰሩ ስራዎችን ሪፖርት ለማድረግ ነው። ስለዚህ ስራው ተጀምሯል። ነገር ግን በአብዛኛው የተሰሩ ስራዎች የቅድ ዝግጅት እና ሌሎች አስፈላጊ የሆኑ ማዕቀፎችን የማዘጋጀት የቅንጅት ስርዓቶችን የማበጀት እና ድርጅቶች ጋር አስፈላጊ የሆኑ የድጋፍ ተራድኦ ድርጅቶችም ጋር የመተዋወቅ፣ የመገናኘት፣ የመወያየት ነገሮች ተሰርተዋል። ስለዚህ አስፈላጊ የሆነውን በጀት ለማሰባሰብ የሚያስችል ስራዎችም ሲሰሩ ቆይተዋል። ስለዚህ ወደ ተግባር ለመግባት የሚያስችሉ ቅድመ ዝግጅቶች ተጠናቀዋል ማለት ይቻላል።
ከዚህ ጋር ተያይዞ ግን ወደ ተግባር ተገብቷል ሲሉ ላቋርጦትና ሁለት ዓመት ቅድሚያ የሚሰጣቸው ብለው የጠቀሷቸዋሉ። አሁን ምንድን ናቸው እነዚህ ነጥቦች? አሁን በሁለት ዓመት ውስጥ ምንድን ነው ሊሰራ የሚያቀደው?
አፍሪካ ሲዲሲ ይሰራል ተብሎ በሁለት ዓመት ውስጥ የሚጠበቀው ነገር ሀገሮች የበሽታ ቅኝትና የስለላ አይነት ስራ ለመስራት የሚያስችላቸውን ስርዓት መዘርጋት፣ የወረርሽኝ በሽታዎችን የሚከላከሉበትና አፋጣኝ ምላሽ የሚሰጡበትን ዝግጅት ማድረግ፣ የመረጃ ስርዓት ማደራጀት፣ እያንዳንዱ ሀገር በሀገር ውስጥ ካሉ ተዛማጅ ድርጅቶች ጋር ተከታታይ ሁል ጊዜ የሚገናኝበት ቀላል የሆነ የግንኙነት ስርዓት መዘርጋት፣ እንዲሁም ከጎረቤት ሀገሮች ከዓለም አቀፍ ተቋማት ጋር እንደ ዓለም ጤና ድርጅት ያሉት ጋር ሪፖርት የሚለዋወጡበት። ምክንያቱም በአብዛኛው ይህ ስራ ከወረርሽኝ ቁጥጥር ጋር የተያያዘ ነው። አንድ ቦታ የተነሳው ችግር በቦታው እንዲታፈን ካልተደረገ ዓለምን በሙሉ የሚያሰጋ ስለሆነ ዓለም አቀፍ ኔትወርክ ያስፈልጋልና ለዛ የሚሆን የመረጃ ስርዓት ማዘጋጀት፣ የምርመራ ላብራቶሪዎችን ማደራጀት እና ቅድም እንዳልኩ አምስት ቦታዎች ላይ አሁንም እነዚህ ላብራቶሪዎች ይደራጃሉ። ላብራቶሪዎቹ ውስጥ ምርመራዎች ይከናወናሉ። እንዲሁም የጤና ምርምር ተቋማትን ማጠናከር፣ ቀድሞ የኤፒዲሚዮሎጂካል ስተዲስ የበሽታን አይነት የመለየት ደረጃን የመለየት ጥናቶች ማድረግ የሚቻልባቸውን የጤና ምርምር ተቋማትን ማጠናከር። እነዚህ ናቸው በመጀመሪያው ሁለት ዓመታት ይከናወናሉ ተብሎ የሚጠበቅ።
የተለያየ የጤና ፖሊሲ ያላቸው አገሮች ናቸው ያሉት የአፍሪካ ሀገራት እና በዛ ውስጥ ፖሊሲዎቹንና የሲዲሲን ዓላማ እንዴት እያስታረቀ ነው የሚሄደው?
እንግዲህ ለዚህ ሁለት ሶስት መሰረታዊ ሀሳቦች ማንሳት ይቻላል። አንደኛ የመጀመሪያው እነዚህ ወደ 55 አሁን የሚሆኑ የአፍሪካ ሀገሮች በአብዛኛው የተባበሩት መንግስታት አባል ሀገሮች ናቸው እና በ2005 የተባበሩት መንግስታት የዓለም ጤና ደንብ የሚል አውጥቶ ነበር እና ያ የዓለም የጤና ደንብ በ193 ሀገሮች ተቀባይነት አግኝቶ ጸድቆ ስራ ላይ ሲውል ቆይቷል። በአብዛኛው አሁን ሲዲሲ ይሰራል ተብሎ የሚጠበቁ ነገሮች በዛ የዓለም የጤና ደንብ አባል ሀገራት ያጸደቁትና የተቀበሉት ነው። ስለዚህ እነዚህ ሀገሮች መሪውን አውቁታል። በአብዛኛው ዋናው በጤና ፖሊሲዎቻቸውም አስገብተውታል እየሰሩበትም እንቆይተዋል ተብሎ ነው የሚታመነው። በዚህ ምክንያት አዲስ ነገር አይሆንባቸውም። ሁለተኛው ነገር CDC አሁን የሚወስዳቸውን ኃላፊነቶች ለመውሰድና እንደ ተቋም ለመቋቋም ያስገደዱት ሁኔታዎች ምንድን ናቸው? አንድ ሶስቱን ባነሳለ የአፍሪካ ህዝብ ጤናና ኢኮኖሚ በተለያዩ መንገዶች እየተጎዳ ነው ያለው። በኢቦላ ይሄ በከፍተኛ ደረጃ ታይቷል። ስለዚህ ይህ የጋራ ጥረት የሚጠይቅ ነገር ነው። አንድ ሀገር ብቻውን እንደዚህ አይነት ክስተቶችን መቋቋም አለመቻሉ በራሱ ሀገሮች የጋራ መፍትሄ እንዲፈልጉ የሚያደርግ መሆኑ ነው። ሌላው ተላላፊ በሽታዎችን መቆጣጠር ባልቻልንበት ሁኔታ ተላላፊ ያልሆኑ በሽታዎች አሁን እየመጡ ነው እና እነዚህም ቢሆኑ ከአገራት የመቋቋም አቅም በላይ እየሆኑ ነው እየመጡ ያሉት። ይሄ የግዴታ ትስስርን ይጠይቃቸዋል። እንዲሁም በሶስተኛ ደረጃ የበሽታዎች እየጨመረ መሄድ በአንድ በኩል፣ በሌላ በኩል ደግሞ የበሽታዎች ከመድኃኒት ጋር የመላመድ ችግር ዓለም አቀፍ ችግር እየሆነ ነው ያለው። ስለዚህ ሪጅኑ በራሱ እነዚህን ነገሮች ለመከላከል የሚያስችል ኃይል ማስተባበር የሚጠይቅ ሁኔታ አለ። የተፈጥሮ አደጋዎች አሉ፣ ራብ፣ ድርቅ አለ። እነዚህ ነገሮች ደግሞ ከጤና ጋር የተያዙ በርካታ ችግሮች ይዘው ይመጣሉ። ስለዚህ አገሮች የህዝባቸውን ፍላጎት ማሟላት ካለባቸው በእነዚህ ጉዳዮች ላይ የግድ ትኩረት መስጠት ይጠይቅባቸዋል። ያንን ትኩረት በአንድ ተናጣለ አገር አሟላሉ ሙሉ በሙሉ ብሎ ማለት አይቻልም።
አቶ ዳዊት ዲቃሶ በኢትዮጵያ የጤና ጥበቃ ሚኒስቴር የፖሊሲ አማካሪ፣ በጣም ነው አመሰግነው ስለ ጊዜው። ተበድጋሚ
እኔም በጣም አመሰግናለሁ።
እስክንድርንና እንግዳውን እናመሰግናለን። የፕሮግራም ማሳሰቢያ።
Hello, my name is Joachim Demmer, and I'm a documentary filmmaker, and we have just had our world premiere of our documentary Dead Donkeys Fear No Hyenas.
ጤና ይስጥልኝ። ስሜ ጆአኪም ደመር ይባላል። የዘጋቢ ፊልም አዘጋጅ ነኝ። በቅርቡም የሞተ አህያ ጅብ አይፈራም የተሰኘውንና በመላው ዓለም የሚታየውን ፊልም አዘጋጅተን ጨርሰናል።
ፊልሙ በኢትዮጵያ ስላለው የመሬት መቀራመት ነው የሚዘግበው። ዛሬ ዴንማርክ ከተማ ኮፐንሃገን ውስጥ መታየት ጀምሯል። ፊልሙን በዓለም ዙሪያ የማሳየት ሀሳብ እንዳለው አዘጋጁ ጆአኪም ደመር ገልጾልናል። በነገ ምሽት ዝግጅታችን ይቀርባል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ሪፖርት መሠረት በሩሲያ የሰብአዊ መብቶች ጥሰት መቀጠል ከባድ ችግር ሆኗል። ሩሲያ አሁንም የኡክራይንን ክሪሚያ ሰርጥ እንደወረረች መቆየት የሰብአዊ መብቶች አያያዝ ሁኔታውን በእጅጉና በአሉታዊ መልኩ ጎድቶታል። የሩሲያ መንግሥት በምሥራቅ ኡክራይን ሩሲያን የሚደግፉ ኃይሎችን ማሰልጠኑን፣ ማስታጠቁን እንዲሁም ሌሎች የሚያስፈልጓቸውን ቁሳቁሶች ማቅረቡን ቀጥሏል። እነዚህ ኃይሎች ከሩሲያ የሄዱ ብዛት ያላቸው ተዋጊዎችን ተቀላቅለዋል ይላል ርዕሰ አንቀጹ። በመቀጠልም በኡክራይን ዶንባስ ግዛት በሩሲያ በሚታገዙ ተገንጣዮች ብዛት ያላቸው ሰዎች መገደላቸውን፣ ጉዳት የደረሰባቸውና መብቶቻቸው እየተረገጠ መሆኑን አስተማማኝ ታዛቢዎች አስረድተዋል ብሏል። የሩሲያ ባለሥልጣናት በተጨማሪም ከፖለቲካ ጋር በተያያዘ ሰዎችን እየያዙ ያስራሉ፣ የኡክራይን ዜጎችን ጉዳይ በሩሲያ ፍርድ ቤቶች እንዲታይ ያደርጋሉ፣ በዚያም አብዛኞቹ የግፍ ምርመራ እንደተካሄደባቸው ይናገራሉ። የሰብአዊ መብት ቡድኖችም በርካታ የኡክራይን ዜጎች በሩሲያ የፖለቲካ እስረኞች ሆነው ቀጥለዋል ብለዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። በሩሲያ በራሱ ሀገር ውስጥም ባለሥልጣናት ዜጎቿ መንግሥትን በነጻና ትክክለኛ ምርጫ ለሥልጣን የማብቃት አቅማቸውን ይገድባሉ፣ የተቃዋሚዎችን ድምፅ ለማፈን የተለያዩ እርምጃዎችን ይወስዳሉ። የቭላዲሚር ፑቲን መንግሥት ጨቋኝ ሕግጋትን ያሳለፈ ሲሆን ተቺዎችን ለማዋከብ፣ ዋጋ ለማሳጣት፣ በሕግ ስም ለመቅጣት፣ ለማሰርና ሌሎች እርምጃዎች ለመውሰድ ያለውንም ሕግ በፈለገው መንገድ እየተረጎመ ይጠቀማል። የጸረ ሽብር ህጉን ማሻሻል ለሩሲያ መሪዎች ተጨማሪ ስልጣን የሰጣቸው መሆኑ ይታወቃል። ይህም የፑቲን ፖሊሲዎችን የሚተቹ ግለሰቦችና ድርጅቶችን ለመቅጣት ይጠቀምበታል። ባለሥልጣናት በተለይ ለዩክራይን መንግሥት ድጋፍ የሚሰጡትን ወይም ሩሲያን የሚቃወሙትን ኢላማ በማድረግ እንቅስቃሴዎቻቸውን ሁሉ ይቆጣጠራሉ። በሰብአዊ መብቶቹ ሪፖርት መሠረት የሩሲያ ባለሥልጣናት መንግሥታዊ ያልሆኑ ድርጅቶችን የባዕዳን ወኪሎች በሚሉ ሕጎቻቸው አማካይነት ተግባሮቻቸውን ያውካሉ። ቁጥጥራቸውን በማስፋትም የኤችአይቪ ኤድስን ስርጭት ለመግታት የተቋቋሙ ኤንጂኦዎችን በፍርድ ቤቶች ትዕዛዝ እንዲዘጉ ያደርጋሉ ይልና የቪዮርስ አንቀጽ ሀተታውን ሲያጠቃልል የሰብአዊ መብቶች መከበርና ዲሞክራሲያዊ አስተዳደር መመስረት የዩናይትድ ስቴትስ ቁልፍ የውጭ ጉዳይ ፖሊሲ ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ጠቅሷል። የሰብአዊ መብቶች ሪፖርቱ ዩናይትድ ስቴትስ ለነጻነት፣ ለሰብአዊ መብቶች መከበርና ሩሲያን ጨምሮ በዓለም ዙሪያ ለሕዝቦች እድገት ያላትን ቁርጠኝነት ያሳያል ሲል ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን ባለንበት ደቂቃ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሳቸው የቀደሙት ፕሬዚደንት ባራክ ኦባማ አከናውነዋቸው የነበሩ የተፈጥሮ አካባቢ ጥበቃን የሚመለከቱ ሥራዎችን የሚያፈርሱ ትዕዛዞችን በቅርቡ ፈርመው መግለጫ ሰጥተዋል። የኦባማ ውርስ የሆኑትን በርካታ መመሪያዎችና ድንጋጌዎችን የመቀልበስ ሥራዎችን የሚያስጀምሩትን ትዕዛዞች ፕሬዚደንት ትራምፕ ከምክትላቸው ጋር በተገኝተው የፈረሙት በአካባቢ ጥበቃ ባለስልጣን መስሪያ ቤት ውስጥ ነው። ከብዙ የአካባቢ ጥበቃ ወገኖች ተቃውሞ ቢገጥመውም ይሄ ትራምፕ ትዕዛዝ፣ ነገር ግን የዋይት ሀውስ ባለስልጣናት ንጹህ አየርና ንጹህ ውሃን የመጠበቅና የመንከባከብ ስራን ያጠናክራል፣ እንደዚሁም የሀገሪቱን ምጣኔ ሀብት ያነቃቃል፣ የስራ እድሎችንም ይፈጥራል ሲሉ እየተከራከሩ ናቸው። አጫጭር መረጃዎችን እናካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 22 ብር ከ73 ሳንቲም ተመንዝሯል። ከኢትዮጵያ ብሔራዊ ባንክ ዌብሳይት www.nbe.gov.et 18 ምንዛሪዎችን የያዘ ዝርዝር ማግኘት ይቻላል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ባወጣው ትንበያ ደግሞ ነገ አዲስ አበባ ዝናባማ እንደምትሆን ተንብዮአል። ከፍተኛ ሙቀቷ 13፣ ዝቅተኛው 26 ዲግሪ ሴልሺየስ ነው የሚሆነው። በኢትዮጵያ ዝቅተኛው የባህር ዳርና የባሌ ሮቤ ዝቅተኛ 11፣ እንደዚሁም ከፍተኛው የጋምቤላ ከፍተኛ 42 ዲግሪ ሴልሺየስ ነው። ከኢትዮሜት ዶት ጂኦቪ ዶት ኢቲ የ18 አካባቢዎችን ትንበያዎች ማግኘት ይቻላል። በነገራችን ላይ በ1967 ዓ ም መጋቢት 18 ልክ የዛሬ 42 ዓመት ቀዳማዊ ኃይለ ሥላሴ በ83 ዓመት ዕድሜያቸው መገደላቸው ይነገራል። አጼ ኃይለ ሥላሴ የተገደሉት ታንቀው እንደነበረም ተነግሯል። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው።
ሙዚቃ ጀምሯል። ንጉሡ ታምሬ እየጋበዘ ነው። ታውቀው ይሆን ስሙን? ሰሎሞን
ስሙ ደመረ ዝናቡ መሰለኝ የሚባለው። ይቅርታ
አገኘዋለሁ። በሙዚቃው ይመስለኛል የምንሰናበተው። እንግዲህ
የፕሮግራሙ መሪ ንጉሡ ታምሬ ነው። እንዲሁም ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ ይገኛል። ስናስተናግዳችሁ አብረናችሁ ያመሸ ነው ሰሎሞን አባትና
ቆንጂት ታየነን። በዚሁ ሙዚቃ ወደ ትግርኛ ቋንቋ ስርጭት እንሸኛችኋለን። ደህና ደሩ። ነገ በተለመደው ሰዓት እንገናኛለን።
ጤና ይስጥልን።
ቀደም